the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አንድ አመት ተኩል የተፈጠረው የተለያዩ ግጭቶችና ረብሻዎች በዚህ አሸጋጋሪ ነው በሚባለው መንግስታዊ ቡድን ያቀመና የቁርጠኝነት ማነስ ብቻ የተፈጠሩ ሳይሆኑ በአብዛኛው ለውጡን ለመቀልበስ በሚፈልጉ ሌሎች የፖለቲካ አደረጃጀቶችና ይህ መንግስት ሙሉ ለሙሉ ሊቆጣጠራቸው ባልቻላቸውና ለውጡ ከተቀመጠበት የስልጣን ማማ ያወርደናል ብሎ በሚያምኑ የክልልና የታችኛው ወርከን የመንግስት ባለስልጣናት እንደሆኑ የምንገነዘበው ጉዳይ ይመስለኛል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ፕሮፌሰር ብርሃኑ ነጋን ድምጽ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻልንም፣ አባሎቻችንም በብዛት እየታሰሩብን ነው ሲሉ አማረዋል። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ የካቲት 18 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍስሐዬ ደግሞ ዜናውን አነባለሁ።
የቴክኒክ አቀናባሪ ብርሃን ኃይሉ ናት። የስርጭት መሐንዲሱ ዳን ክራፍተን። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና
በቅድሚያ ርዕሰ ዜና። ኢትዮጵያ የህዳሴ ግድብን አስመልክቶ ከነገ ጀምሮ ዋሽንግተን ዲሲ በሚካሄደው በዩናይትድ ስቴትስ በሚመራው ቀጣይ ድርድር እንደማትገኝ አስታወቀች። በድርድሩ የማትገኘው በጊዜያዊ መልክ ሊሆን እንደሚችል አመላክታለች። ቻይና ውስጥ የኮሮና ቫይረስ መዛመት መቀነስ መቀጠሉን ሀገሪቱ አስታወቀች። የዓለም የጤና ድርጅት ባለሥልጣኖች ቻይና በሽታውን ለመገደብ ያደረገችውን ጥረት አሞገሱ። አሁን ዝርዝር ዜና። ኢትዮጵያ የህዳሴ ግድብን አስመልክቶ ነገ ዋሽንግተን ዲሲ በሚካሄደው በዩናይትድ ስቴትስ በሚመራው ቀጣይ ድርድር እንደማትገኝ አስታወቀች። በድርድሩ የማትገኘው ለጊዜው ሊሆን እንደሚችል አመላክታለች። የኢትዮጵያ የውሃ መስኖ ሀብት ሚኒስቴር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው አጭር መግለጫ ነው ይህን ያስታወቀው። ኢትዮጵያ ተደራዳሪዎችን ወደ ድርድሩ እንደማትልክ ለዩናይትድ ስቴትስ የገንዘብ ሚኒስቴር በኦፊሴል ማስታወቋን መግለጫው ጠቁሟል። ሀገሪቱ ውስጥ ካሉት ጉዳዩ የሚመለከታቸው ወገኖች ሁሉ የሚደረገው ውይይት ባለመጠናቀቁ በቀጣዩ የድርድር ዙር ልንሳተፍ አንችልም ይላል መግለጫው። ኢትዮጵያ ነገ ዋሽንግተን ውስጥ ሊጀመር የታቀደው የህዳሴ ግድብ ድርድር ላይ እንደማትሳተፍ የገለጸችው ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሀገሪቱን ጎብኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ከሁለት ሳምንታት ባነሰ ጊዜ መሆኑ ነው። ኢትዮጵያ፣ ግብጽና ሱዳን በህዳሴ ግድብ ውሃ አጠቃቀም ላይ በዩናይትድ ስቴትስና የዓለም ባንክ ታዛቢነት ላለፉት ወራት ሲደራደሩ እንደነበር ይታወሳል። አንዳንድ ኢትዮጵያውያን ታላቁ የህዳሴ ግድብን አስመልክቶ በሚካሄደው ድርድር የዩናይትድ ስቴትስ ሚና እንደሚያሳስባቸው ሲገልጹ ቆይተዋል። ኢትዮጵያ የግብፅን ጥቅም በሚጠብቅ መልክ እንድትስማማ ዩናይትድ ስቴትስ ጫና እያደረገች ነው የሚል እምነት እንዳላቸው ይናገራሉ። ነገ ኢትዮጵያውያን እዚህ ዋሽንግተን ዲሲ የተቃውሞ ሰልፍ እንደሚያካሂዱ ታውቋል። በታንዛኒያ በህገወጥ ጉዞ ተይዘው በእስር ላይ የነበሩ 108 የኢትዮጵያ ዜጎች ዛሬ ወደ ሀገር መመለሳቸውን በታንዛኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የኢትዮጵያ መንግስት ዲፕሎማት አቶ ቴዎድሮስ ግርማ ኢትዮጵያውያኑ ከሁለት እስከ አራት ዓመት በእስር የቆዩ መሆናቸውን ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ዝርዝር አለው።
ላለፉት ሁለትና አራት ዓመታት በታንዛኒያ እስር ቤት የነበሩና ታንዛኒያ በሚገኘው የኢትዮጵያ ኤምባሲ ጥረት የተፈቱ 104 ኢትዮጵያ ዜጎች ዛሬ ወደ ሀገር መመለሳቸው ታውቋል። ዳሬ ሰላም በሚገኘው የኢትዮጵያ ቆንጽላ የኢትዮጵያ መንግስት ዲፕሎማት አቶ ቴዎድሮስ ግርማ ኢትዮጵያውያኑ ዛሬ በዓለም አቀፉ የፍልሰተኞች ድርጅት አይኦኤም በአውሮፓ ህብረትና ኢትዮጵያ መንግስት ድጋፍ ወደ ሀገር መመለሳቸውን ተናግረዋል።
104 ኢትዮጵያውያኖች ኢሪንጋ ከሚባል ክልል ውስጥ በሚገኝ እስር ቤት የነበሩ ናቸው። አጠቃላይ በታንዛኒያ በዚህ ኦፕሬሽን ውስጥ ከ1500 በላይ የሆኑ ኢትዮጵያውያኖችን ወደ ኢትዮጵያ ለመመለስ ነው እየሰራን ያለ ነው። ኢትዮጵያውያኖቹ ቢያንስ በታንዛኒያ ሀገር ላይ ሚኒመም 2 ዓመት እና ከዛ በላይ የታሰሩ ናቸው። ብዙ በደል ደርሶባቸዋል። ታመው፣ ተሰቃይተው፣ ተርበው፣ የጉልበት ብዝበዛ ደርሶባቸው ኤምባሲው ከተከፈተ አዲስ እንደመሆኑ እኛ ከገባን በኋላ ያለው ሁኔታ ለማስተካከል ጥረት እየተደረገ ነው። ከዛ ቤት የነበረው ግን በጣም አስከፊ ሁኔታ ነው የነበረው።
አቶ ቴዎድሮስ ባለፉት ሁለት ሳምንታት ብቻ ዳሬ ሰላም የሚገኘው የኢትዮጵያ ኤምባሲ በታንዛኒያ በእስር ላይ የነበሩ 900 ኢትዮጵያውያንን ወደ ሀገር መልሰዋል ብለዋል። አክለውም ለኢትዮጵያውያኑ መንግስት በአንድ ሰው እስከ 402 የአሜሪካን ዶላር ወጪ ማድረጉን ጠቁመው በእስካሁን ኢትዮጵያውያኑን ወደ ሀገር የመመለሱ ስራ ከ40,000 በላይ የአሜሪካን ዶላር ወጪ ተደርገዋል ብለዋል።
እንግዲህ እኔ አሁን እዚህ ቦታ ከመጣሁ አንድ አመት ሞልቶኛል። እስካሁን በነበረኝ ቆይታ አንድ ሴት ነች እስካሁን የገጠመችኝ። ከዛ ውጭ ሙሉ በሙሉ ወንዶች ናቸው። አብዛኛውን ቁጥር የሚይዘው ወጣት ነው። ህጻናቶች አሉ። እስከ 9 ዓመት ልጅ ይገጥሞናል። 13 ዓመት 14 ዓመት ኮመን ነው እነኚህ። አልፎ አልፎ ትላልቅ ሰዎችም አሉ።
አቶ ቴዎድሮስ በታንዛኒያ ፖሊስ በቁጥጥር ስር የሚውሉት ብዙዎቹ ከደቡብ ብሔር ብሔረሰቦች ክልል በተለይ ከከምባታና አላባ ዞኖች በህገወጥ ከሀገር የወጡ ናቸው። የሚመለከተው አካል ህገወጥ የሰዎች ዝውውሩን ለመቆጣጠር መንግስትን ማገዝ አለበት ብለዋል። አቶ ቴዎድሮስ ከእስር ወደ ሀገር እየተመለሱ ያሉ ኢትዮጵያውያን በአውሮፓ ህብረት የማቋቋም ድጋፍ እንደሚደረግላቸውም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። የሶማሌ ብሔራዊ ነጻነት ግንባር ኦብነግ የሶማሌ ክልል መንግስት በአባሎች ላይ እንግልት እየፈጸመ ነው፣ አንዳንዶቹን ጽህፈት ቤቶችንም እየዘጋብኝ ነው ሲል ወቀሰ። ድርጊቱ የከፋ ባይሆንም ምልክቱ ግን ጥሩ አይደለም ሲሉ የድርጅቱ ሊቀመንበር አድሚራል አብዱራህማን ሼክ ማህዲ ለቪኦኤ ገልጸዋል። አዲስ ቸኮል ዝርዝር አለው።
የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር ዶክተር አብዱራህማን ሼክ ማህዲ የሶማሌ ክልል መንግስት በአባላቱና በአንዳንድ ቢሮዎቹ ላይ ጥቃት እየፈጸመ ነው ሲሉ ወቅሰዋል። የዴሞክራሲ ምህዳሩን ጠብቆ ከማቆየት አንጻር ድርጊቱ ጥሩ ምልክት አይደለም ብለዋል። በገጠር አካባቢዎች አንዳንድ አባሎቻችንን እያሰሯቸው ነው፣ ቢሮችንንም እየዘጉ ነው። ድርጊቶቹ የጎሉ አይደሉም፣ ግን አባሎቻችንን እየተነኮሱ ነው። እኛ እንደ ሌሎች ተቃዋሚ ፓርቲዎች አይደለንም፣ ከትጥቅ ትግል የመጣንን። ይህ ተቀባይነት የለውም። ከመንግስት ጋር የሰላም ስምምነት ተፈራርመን ነው እየተንቀሳቀስን ያለ ነው። በነጻነት የመንቀሳቀስ መብት አለን። ቅሬታችንን ለፌዴራል መንግስት አቅርበን ምላሽ እየጠበቅን ነው ብለዋል። የክልሉ መንግስት ግን ስለ አባላቱ ስርዓትም ሆነ ስለ ቢሮ መታሸግ መረጃ የለኝም ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊዋ ወይዘሮ ሂቦ አህመድ
አሁን ያለኝ መረጃ የታሰረም የለም፣ ግን ምን አለ መሰለህ በየቀበሌው የሚሰቅሉት ባንዲራ አለና እዛ ላይ አፋት ተሰጥቷቸው ነበር። ሎጓቸውን በቢሮቸው አድጉ የሚል አስተሳሰብ አለ የተሰጣቸው እንጂ እስካሁን የታሰረ በሰላም እንዳይሰሩ የታገደ ነገር እስካሁን የለምን።
የባንዲራው ሲሉኝ የፓርቲውን ባንዲራ እንደ ክልል ባንዲራ የመጠቀም አዝማሚያ አለ?
ቀበሌ የፓርቲውን ባንዲራ እንደ መንግስት ባንዲራ ቀበሌ ላይ እየሰቀሉ ነው እና በንግግር ነው ያም ሊቀመንበሩና የመንግስት ኃላፊዎች ጋር ተነጋግረው ይሄ ነገር በህግም የተከለከለ ነው። የአንድ ፓርቲ ባንዲራ ቀበሌው ላይ መሰቀል የለበትም። ሎጎ እስከሆነ ድረስ ሎጓችሁም በቢሮችሁ መያዝ ነው ያለባችሁ የሚል ሀሳብ ደርሶኛል። እንደዛ አይነት ንግግር እንደነበረ በመሀላቸው ወረዳ ላይ ኢንፍራስትራክቸር የለም፣ መንገድ በጣም አስቸጋሪ ነው እና የወረዳው መኪና እየተጠቀሙ ነው እግረ መንገዳቸው።
ኦብነግ ባለፈው ዓመት በሰላማዊ መንገድ ለመታጠቅ ትጥቅ ፈቶ ወደ ኢትዮጵያ የገባ ሲሆን አዲስ አመራሮችን መርጦ እየተንቀሳቀሰ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ቻይና ውስጥ የኮሮና ቫይረስ መዛመት መቀነስ መቀጠሉን ሀገሪቱ አስታውቃለች። የዓለም የጤና ድርጅት ባለሥልጣኖች ቻይና በሽታውን ለመገደብ ያደረገችውን ጥረት አሞግሰዋል። ሌሎች መንግስታት ደግሞ ኮሮና ቫይረስ ቢገባባቸው ፈጣን ምላሽ ለመስጠት እንዲዘጋጁ ባለሥልጣኖቹ መክረዋል። የቻይና ባለሥልጣኖች ዛሬ በገለጹት መሠረት 406 አዲስ የቫይረሱ በሽተኞች አሉ። ከሞላ ጎደል ሁሉም የኮሮና ቫይረስ በሽታ ማዕከል በሆነው ሁቦይ ክፍለ ሀገር የሚገኙ ናቸው። አዲስ የሞቱት 52 ሰዎችም በክፍለ ሀገሩ የነበሩ ናቸው። ቻይና ውስጥ ስላለው የኮሮና ቫይረስ ሁኔታ ጥናት ያካሄደውን የዓለም የጤና ድርጅት ቡድንን የመሩት ብሩስ አይልዎርድ ስለ ጉዳዩ ጋዜጣዊ ጉባኤ ያካሂደዋል። ቻይና የቫይረሱን መስፋፋት ለመገደብ የወሰደችው እርምጃ በመቶዎች ሺዎች የሚቆጠሩ የሀገሪቱ ተወላጆች የቫይረሱ ሰለባ እንዳይሆኑ ለማድረግ ሳይችል አልቀረም የሚል ድምዳሜ ላይ መድረሳቸውን አስገንዝበዋል። ከ30 በላይ በሆኑ ሀገሮች የኮሮና ቫይረስ በሽታ መገኘቱን፣ በአውሮፓና በመካከለኛው ምስራቅ አዲስ በሽተኞች መገኘታቸውን አይልዎርድ ጠቁመዋል። ደቡብ ኮሪያ ውስጥ አንድ የዩናይትድ ስቴትስ ወታደር ኮሮና ቫይረስ እንደያዘው የአሜሪካ ወታደራዊ ባለሥልጣኖች ገልጸዋል። የ23 ዓመት ዕድሜ ወጣት የሆነው በሽተኛ ከወታደራዊ ሰፈር ውጭ በሆነው መኖሪያ ቤቱ ተወስኖ እንደሚገኝ ደቡብ ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል ባወጣው መግለጫ ገልጿል። ሌሎች ለበሽታው የተጋለጡ ሰዎች ካሉ ለማጣራት ሲሉ የጤና ባለሙያዎች ከወታደሩ ጋር የተገናኙ ካሉ እየተከታተሉ መሆናቸውን ደቡብ ኮሪያ ያለው የአሜሪካ ወታደራዊ ኃይል ያወጣው መግለጫ ጠቁሟል። ወታደሩ ከሞልፓሪት በተባለው በሀገሪቱ ደቡብ ምስራቅ ክፍል በሚገኝ የዩናይትድ ስቴትስ ወታደራዊ ሰፈር ነበር የተመደበው። ካምፕ ወልከር በተባለው ወታደራዊ ሰፈርም ደርሶ እንደነበር ታውቋል። ሁለቱ የዩናይትድ ስቴትስ ወታደራዊ ሰፈሮች ደቡብ ኮሪያ ውስጥ ኮሮና ቫይረስ በገባበት ሰፈር አጠገብ መሆናቸው ተገልጿል። ደቡብ ኮሪያ ውስጥ ዛሬ 169 አዲስ የኮሮና ቫይረስ በሽተኞች እንደተገኙ ባለሥልጣኖች ገልጸዋል። በአጠቃላይ 1146 በሽተኞች እንዳሉ ተረጋግጧል። ባለፈው ሳምንት 30 በሽተኞች እንደነበሩ ነበር የተገለጸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ የካቲት 18 2012 ምሽት ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች አጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ብልጽግና ፓርቲ የምርጫውን ተአማኒነትና ፍትሐዊነት የሚያደናቅፉ ተግባሮች የሚያከናውን ከሆነ በግልጽ ከመኮነንና ተጠያቂ ከማድረግ ወደ ኋላ እንደማይል የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ዛሬ አስታወቀ። መጪውን ምርጫ የተሳካ ለማድረግም ለተለያዩ የህብረተሰብ ክፍሎች ጥሪ ማቅረቡ ተገልጧል። መለስካቸው አማሃ ተከታትሎታል።
የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ዛሬ ፓርቲው በጠራው ጋዜጣዊ ጉባኤ ላይ የኢትዮጵያ የለውጥ ሂደት፣ የቀጣዩ ምርጫ አገራዊ ፋይዳና የተደቀኑብን አደጋዎች በሚል ርዕስ ሰፊ ትንተና አቅርበዋል። የትንተናቸው ትኩረትም ባለፉት 18 ወራት በኢትዮጵያ የፖለቲካ ህዋ የታየውን ትግልና በዚህ መሃል ወደፊት እንደሚካሄድ በሚጠበቀው ምርጫ ትግሉ ሊያሳርፍ ይችላል ባሏቸው የተለያዩ ተጽዕኖች ላይ ነው። ከዚህም አኳያ የገዢው ፓርቲ አመራሮች ለለውጡ ያደረጉትን አስተዋጽኦ አስታውሰው የለውጡ ኃይል የሚባለው ይህ አካል የገባውን ቃል ጠቅሰዋል።
ይህ በፊትም በገዢው ፓርቲ ውስጥ የነበረ ኃይል ወደ ስልጣን እንደመጣ ለማህበረሰቡ የገባው ቃል ኪዳን የአገሪቱን አንድነት አስጠብቆ ወደ እውነተኛ ዴሞክራሲያዊ ስርዓት እንደሚያሸጋግረን ነው። ይህ ኃይል በታሪክ የተጣለበትን አደራ ይወጣል። ደግሞም ከተረጋጋና ከእውነተኛ ዴሞክራሲያዊ ስርዓት ውጪ ለአገራችን የሚያዋጣት ሌላ ምንም አማራጭ እንደሌለ ተገንዝቦ ይህንኑ ተግባራዊ ያደርጋል በሚል እምነት ነው አንዳንዶች እየቆረቆራቸውና እየተጠራጠሩም ቢሆን ለውጡን ተቀብለው በሂደቱ መሳተፍ የጀመሩት። በእንዲህ አይነት የሽግግር ጊዜ ሁሉ ነገር አልጋ ባልጋ ይሆናል ብሎ የጠበቀ ግን ማንም አልነበረም። ባለፈው አንድ ዓመት ተኩል የተፈጠሩ የተለያዩ ግጭቶችና ረብሻዎች በዚህ አሸጋጋሪ ነው በሚባለው መንግስታዊ ቡድን የአቅምና የቁርጠኝነት ማነስ ብቻ የተፈጠሩ ሳይሆኑ በአብዛኛው ለውጡን ለመቀልበስ በሚፈልጉ ሌሎች የፖለቲካ አደረጃጀቶችና ይህ መንግስት ሙሉ ለሙሉ ሊቆጣጠራቸው ባልቻላቸውና ለውጡ ከተቀመጥንበት የስልጣን ማማ ያወርደናል ብሎ በሚያምኑ የክልልና የታችኛው እርከን የመንግስት ባለስልጣናት እንደሆኑ የምንገነዘበው ጉዳይ ይመስለኛል።
አክለውም ይኸው የለውጥ ኃይል የገባውን ቃል እስከ መጨረሻው የማይገፋው ከሆነ የፓርቲያቸው አቋም ምን ሊሆን እንደሚችልም በአጽንኦት ገልጸዋል።
የለውጥ ኃይል ነው የሚባለው አዲስ በመሰረተው በብልጽግና ፓርቲ በኩል የሽግግር ኃላፊነቱን በአዲስ መንፈስና ፍልስፍና ከትግራይ ክልል ውጭ ያሉትን ሁሉንም የክልልና ከዛ በታች ያሉትን መስተዳድሮች በብልጽግና ፓርቲ ስር ማስገባቱ የሚታወቅ። ይህ ከሆነ በኋላ በየክልሉ የሚደረጉ የአስተዳደር በደሎችና የአድሎ አሰራሮች፣ ሙስና፣ የዴሞክራሲያዊ ሂደትን በተለይም የምርጫውን ተአማንነት የሚያሳጡና ሀሳቦች በነጻነትና በሰላም እንዳይንሸራሸሩ የሚያሰናክሉ ተግባራት ወይም ምርጫው በፍትሐዊነት እንዳይካሄድና ወደ ገዢው ፓርቲ እንዲያደላ በአደራ የወሰደውን የመንግስት ሀብትና መዋቅርን ራሱን ለማስመረጥ በሚል በየትኛው መልክ ከተጠቀመበትና ምርጫው ተአማኒነት ካጣ በሽግግሩ ሂደቶች ለሰራቸው ጥሩ ስራዎች የምናመሰግነውን ያህል ዋናውን የመዳረሻ ሂደት ካበላሸው የለውጥ ኃይሉን በግልጽ ከመኮንንና ተጠያቂ ከማድረግ በፍጹም ወደኋላ አንልም።
ፕሮፌሰር ብርሃኑ እንዳሉት ከሆነ በአሁን ወቅት በገዢው ፓርቲና በታችኛው የመንግስት መዋቅር ደረጃ አያሌ የሙስና ተግባራት እየተፈጸሙ ናቸው የሚሉ መረጃዎች በፓርቲ መዋቅራቸው እንደሚደርሱና እነዚህም መረጃዎች ተጨባጭ መሆናቸውን ያወሳሉ። ይህ ደግሞ ከምርጫው ጋር ሲያያዝ ሊኖረው የሚችለውን መዘዝ ግልጽ አድርገዋል።
በተለይ ከምርጫው ጋር በተያያዘ ለገዢው ፓርቲ ማስመረጫ ገንዘብ ማሰባሰብ በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነት ወይም ፌርነስ የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ካሁኑ ጥንቃቄ ሊደረግበት ይገባል። በዚህ ሂደት የመንግስትና የፓርቲ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው። የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያለአግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ስርዓት ምንነት በቅጡ አለመረዳት ነው። በተለይ አንዳንዶቹን የከተማ የወረዳ ኃላፊዎች ገንዘቡን ባንክ ካላስገባችሁ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ።
ፕሮፌሰር ብርሃኑ ሌሎችንም ምሳሌዎች አቅርበዋል።
በአክሲዮን የተቋቋሙ ድርጅቶች ለምሳሌ ባንኮች፣ ኢንሹራንሶች በሺዎች የሚቆጠሩ ባለ አክሲዮኖች አሏቸው እንደመሆኑ እንደ ተቋም አንድን ፓርቲ እንዲደግፉና የተመደበ መዋጮ እንዲያደርጉ በፓርቲው ስምና እነኚህን ተቋሞች በሚቆጣጠሩት የመንግስት አካላት ገፋፊነት ሲጠየቁ ባለ አክሲዮኖች የተለያየ ድርጅቶችን ሊደግፉ እንደሚችሉ የእነሱ ገንዘብ ደግሞ ተቋሞች ለአንድ ድርጅት ገንዘብ ማዋጣት እንደማይገባቸው ግን ሲያዋጡም ፈርተው እንጂ አምነውበት እንደማይሆን ባንኮችና ኢንሹራንሶች አካባቢ ካሉ ኃላፊዎች ኧረ ይህ ነገር እንዴት ነው ካለፈው አልተቀየረም እንዴ የሚል ፍርሃት እንደገባቸው እየሰማን። እነዚህ ግምቶች አይደሉም፣ በተጨባጭ መረጃዎች ያገኘናቸው ናቸው። የዚህ አካሄድ አስፈሪነት ይህን የሚያደርጉት የመንግስት ባለሟሎች ይህ ድርጊት ስህተት መሆኑን እንኳን የሚረዱ አለመሆናቸው።
የኢዜማ መሪ በመጨረሻም የገዢው ፓርቲ መውሰድ አለበት ያሉትን እርምጃ አመላክተዋል።
የብልጽግና ፓርቲ እንደ ፓርቲ ተነጋግሮና አምኖበት ሳይሆን በውስጡ ያሉ አንዳንድ የቀድሞ አሰራር አባዜ ያለቀቃቸው አባላቱ ከሆነ ይህን የሚያደርጉት ቢያንስ አባላቱን ማሰልጠን፣ በመንግስትና በፓርቲ መካከል ያለውን ቀይ መስመር እንዳይሻገሩ ማስተማር፣ ከዚያም በላይ እንዲህ አይነት ስራ የሚሰሩ አባሎቹ ላይ የማያዳግም እርምጃ መውሰድ ይጠበቅበታል። አለበለዚያ የምርጫውን አካሄድ ክፉኛ ሊያበላሸውና ወደምንፈራው ስርዓት አልበኝነት ወይም አዲስ አይነት አምባገነናዊ ስርዓት ሊወስደን ይችላል። ይህ የሽግግር ሂደት ደግሞ የለውጥ ኃይል እየተባለ ሲሞካሽ በነበረው ኃይል አጋዥነት ከተቀለበሰ የበለጠ ወደ አሳፋሪና አስፈሪ አደጋ አገራችንን መውሰዱ አይቀሬ ነው። ምርጫውን ነጻና ፍትሐዊ የማድረግ ኃላፊነት ያለበት ምርጫ ቦርድም እንዲህ አይነት የምርጫውን ፍትሐዊነትና ዴሞክራሲያዊ ሂደት የሚያዛቡ እውነቶችን በጥንቃቄ መመልከትና ማስተካከያ እርምጃዎችን በፍጥነት መውሰድ ካልቻለ ወይም ካልፈለገ እሱም ይህ ትልቅ አገራዊ ፕሮጀክት እንዲሳካ ግዴታውን ባለመወጣት በኢትዮጵያ ሕዝብም በታሪክም ትዝብስ ውስጥ መውደቁ አይቀርም።
ፕሮፌሰር ብርሃኑ ትንተናቸውን ካቀረቡ በኋላ ለውጡን ዳር ማድረስና ምርጫውን ፍትሐዊ ማድረጉ የመንግስት ብቻ ሳይሆን የመላ ኢትዮጵያውያን መሆኑን አስምረውበት ለወጣቶች፣ ለምሁራን፣ ለደህንነት ኃይሎችና ለንግዱ ህብረተሰብ እንዲሁም ለፓርቲዎች በሙሉ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ መጽሔት ርዕስ እንሻገር። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻልንም፣ አባሎቻችንም በብዛት እየታሰሩብን ነው ሲሉ አማረዋል። የኦሮሚያ ክልል በበኩሉ ፓርቲዎቹ እያጋጠመን ነው ያሉትን ችግር ደረጃ በደረጃ ለመንግስት ማሳወቅ አለባቸው ሲል አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ ፓርቲዎቹ በአቤቱታ ማቅረባቸውን ገልጦ ለሚመለከተው ባለስልጣን ደብዳቤ መጻፉን አስረድቷል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኦሮሞ ነጻነት ግንባር ኦኔግ ኦሮሚያ ክልል ውስጥ ተንቀሳቅሶ ቢሮ ለመክፈትም ሆነ ከአባላቱና ደጋፊዎች ጋር ለመወያየት አለመቻሉ ለምርጫው ዝግጅት እንቅፋት እየሆነብን ነው ሲል ገልጿል። የኦኔግ የፖለቲካ ቃል አቀባይ አቶ ለሚቤኛ እንዳብራሩት ወደ 5000 የሚጠጉ አባላት እና ደጋፊዎች ከኦሮሚያ ክልል ከተለያዩ ዞኖችና ወረዳዎች ታስሮብናል ብለዋል።
ከባለፈው ሳምንት ጀምሮ በርካታ የኦሮሞ ነጻነት ግንባር አባላት እና ደጋፊዎች እየታሰሩ በአብዛኛው ከምዕራብ ሸዋ፣ መሀል ሸዋ ዙሪያ ስፔሻል ዞን የምንለው እንዲሁ እንዲሁም ሀረርጌ አካባቢ ባሌና አርሲ ውስጥ ያሉት በርካታ አባሎቻችንና ደጋፊዎቻችን እየታሰሩ ነው ያሉት። ከነዚህ ውስጥ ለወንዴ ዳራ የሚባል የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆነው ትላንት ከባሌ ወደ ፊንፊኔ ለስራ ጉዳይ ሲመጣ ዙዋይ ላይ ታስሯል ከአራት ስራ ባልደረቦቹ ጋር። እንዲሁም ለውዱ ሁሴን የሚባል ደግሞ የእኛ ተወካይ ግድሌ ላይ ታስሯል። ጫንቸው ላይ የእኛ ተወካይ ታስሯል። ያም ብቻም ሳይሆን የኦሮሞ ነጻነት ግንባር ኃላፊዎችም ለስራ ወደ የተለያዩ ከተማ ሲሄዱ የመግደል እርምጃ ሙከራ እየተወሰደባቸው ነው። ምዕራብ ላይ በኦሮሞ ነጻነት ግንባር ምክትል ሊቀመንበር የሚመራ አንድ ልዑክ ቡድን ወደ እርግጥ ልክ በለምሶ ከተማ እንዳይገባ ተከልክሎ ስራችንን በአግባቡ እንዳንሰራ ጥፋት እየሆነብን በአብዛኛው እየተካሄደ ያለው።
የኦሮሞ ፌዴራሊስት ኮንግረስ ኦፊኮም 68 አባላቱ በአንድ ሳምንት ውስጥ ብቻ መታሰራቸውን፣ በዞን ደረጃ ባሉት አንዳንድ አካባቢዎች ጽፈት ቤቶቹ መዘጋታቸውን ለምርጫ ቦርድ ማሳወቁን የፓርቲው ስራ አስፈጻሚ ኮሚቴና የጽፈት ቤቱ ኃላፊ አቶ ጥሩነህ ገምታ ተናግረዋል።
ልክ በፊተኛው ሁኔታ በነበረው አይነት የፓርቲያችን እንቅስቃሴ ችግር እየተጋረጠበት ይገኛል። አባሎቻችን በየቦታው ይታሰራሉ። አንዳንዶቻቸውን በስማቸው ለመጥቀስ ያክል አቶ አብርሃም ዲያና የሚባል የምዕራብ ወለጋ ዞን ኦፌኮ ምክትል አስተባባሪ የሆነው፣ አቶ ጃከኒ ምትኩ የኦፌኮ ማዕከላዊ ኮሚቴ አባልና የኦፌኮ ምዕራብ ጉጂ እና ጸሐፊ ለሶስተኛ ዙር ታስሮ ይገኛሉ። ከዚህ ቀደም በጦላይና በተንቀሌ እስር ቤቶች ጊዜያቸውን ያሳለፉ ናቸው። ሁለተኛ ምዕራብ ወለጋ የኦፌኮ ዞን ጽህፈት ቤት ሙሉ በሙሉ ተሰብሮ ንብረታችንም ተወስዶ የወታደር ካምፕ እንዲሆን ተደርጓል። ጉጂ ነገሌ ላይ የሚገኘው ጽህፈት ቤታችን የጽህፈት ቤቱ ኃላፊ ወደዛ ግር እንዳይል ተብሎ ማስጠንቀቂያ ተሰጥቶታል።
የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው ፓርቲዎቹ ባነሱት ቅሬታ ላይ ተከታዩን መልስ ሰጥቷል።
ተፎካካሪ ፖለቲካ ፓርቲዎች አባላትና ከዳቶች እንዲሁም ጽህፈት ቤታችን ተዘግተው በህጋዊ መንገድ ይሄንን ማድረግ የሚችል ስልጣን ያለው አካል የለም። ይህንን ያደረገ አካልም ካለ በየደረጃው ላለው አመራር ባለው አደረጃጀት በማቅረብ እንዲፈታ ማድረግ ይቻላል ማለት ነው። በዚህ አይነት ችግር አለብን ከተባለ በየደረጃው ያለው የመንግስት መዋቅር የተፎካካሪ ፓርቲውንም ሆነ የበዩንም ፓርቲ ችግር የመፍታ ስልጣን አለው ያለው መንግስት እስከሆነ የሁለቱንም እኩል ለማየትና የመፍታት ኃላፊነት ተጣለበት ስለሆነ ይህንን በየደረጃው ለሚመለከተው አቅርበን መፍታት ብንችል መወቃቀሱ ሁለት ዜጋ እንደሆንን አድርገን ከምንቀራረብ በመቀራረብ መወያየት ብንችል ሞር ችግሩን መፍታት እንችላለን የሚል እምነት ነው ያለን። በእኛ በኩል ኦሮሚያ ክልላዊ መንግስትም ሆነ በአቀፍ ደረጃ የፖለቲካ ምህዳሩን ማስፋት አንዴ ከታወጀ በኋላ የሚጠብበት ምክንያት አይኖርም።
የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር ኦነግ ላቀረቧቸው ክስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ ወይዘሪት ሶሊያና ሽመልስ ቦርዱም የሚመለከተውን ባለስልጣን አሳውቆ መልስ እየተጠባበቀ ነው ብለዋል።
ኦሮሞ ነጻነት ግንባርም ከዚህ ፊት አቅርቦልን ያካል የተለያዩ ከፍተኛ እስር ተከናውኖብናል ብሎ አብንም ብሔራዊ ንቅናቄ ተመሳሳይ እስር ተፈጽሞብናልና ብሎ ስምሪት አቅርበው የቃል አመራር አካላት ይህንን ጉዳይ ግንትን በህጉ መሰረት እንዲሰሩ ቦርዱ አስፈላጊውን የእርምት እርምጃ እንዲወስድ የሚል ጠቅላላ ጥያቄ ነው ብዙ ጊዜ የሚጠየቀው። ያንን ሲጠየቅ ከሚያደርጋቸው ነገሮች አንዱ ምንድን ነው? ይህንን ዝርዝር በመያዝ የፖለቲካ የሚመለከታቸው ለመንግስት አካላት ክልላዊ መስተዳደር ፖሊስ ኮሚሽኖች ሊሆኑ ይችላሉ በጉዳዩ ላይ ተጠቀሱ የሚያደረጉ የተባሉት አካላት ጋር በመጻፍ ጥያቄ እንጠይቃለን። እሱን ደብዳቤ እንግዲህ ለኦሮሚያ ክልል የኦፌኮና የኦነግን አስመልክቶ ትናንትናና ዛሬ ኦሮሚያ ክልል ፖሊስ ኮሚሽንና ቀጥታ የመንግስት አካላት ደብዳቤ ይጽፈናል። ይህንን አያይ
ከዚህ በፊትም መሰል ችግሮች ተፎካካሪ ፓርቲዎችን ሲያጋጥሙ በመነጋገር ስንፈታ ቆይተናል ብለዋል ወይዘሪት ሶሊያና።
ከዚህ በፊት በሌሎች ሁኔታዎች ግን በደብዳቤ ብቻ ሳይሆን ለምሳሌ አጋም ጭፋ ሲሆኑ ደውለን ፈቃድ የተከለከሉ ቦታዎች ላይ የሚሊኒየም አዳራሽን ለኦሮሞ ነጻነት ግንባር ለምሳሌ በተከለከለበት ወቅት ከቦርዱ የተለያዩ የሚመለከታቸው መንግስት አካላት ጋር ተደዋውለን ፈቃዱን ማስፈቀድ ችለናል። የተቻለ መጠን ስልክን በመደወል የክልል አመራሮችን በማናገር የተለያዩ አስቸኳይ ወዲያው ቶሎ ቶሎ እርምጃ ሊወሰድ የሚገባቸውን ጉዳዮች ለመተባበር እንሞክራለን። በወይስ በቤንሻንጉል ጉሙዝ ክልልም ተመሳሳይ ነገር አድርገናል።
የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው ተፎካካሪ ፓርቲዎች በየጊዜው እየደረሰብን ነው የሚሉትን አቤቱታ ይዘው ከመንግስት ጋር በመቀራረብና በመነጋገር መፍትሄ መሻት የተሻለ ነው ሲሉም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠው ነው። አመሰግናለሁ ለዘገባዋ። አድማጮች፣ ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ያሻግረናል። የደምቢዶሎ ዩኒቨርሲቲ ተማሪዎች ተፈጥሮ በነበረው አለመረጋጋት ያለፈባቸውን የትምህርት ክፍለ ጊዜ ለማካካስ ዩኒቨርሲቲው ድጋፍ እያደረገልን ነው አሉ። ተማሪዎቹ ከተቋረጠ ከአንድ ወር በላይ የሆነው የኢንተርኔትና የስልክ አገልግሎትም እንዲመለስላቸው ጠይቀዋል። የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ በበኩላቸው ዩኒቨርሲቲያችን ወደ ቀድሞ መረጋጋቱ እንዲመለስና በዚህ ዓመት ለመጀመሪያ ጊዜም ተማሪዎችን ለማስመረቅ እየሰራን ነው ብለዋል። ታገቱ የተባሉ የዩኒቨርሲቲው ተማሪዎችን ጉዳይ በተመለከተም ተማሪዎቹን የማፈላለግ ጥረቱ መቀጠሉን ገልጸው ተገኝተው ወደ ትምህርት ገበታቸው እንዲመለሱ እየሰራን ነው ብለዋል። ታገቱ የተባሉ ተማሪዎችን አስመልክቶ ይገኙ አይገኙ እስካሁን ከቤተሰብም ሆነ ከመንግስት የተሰጠ መግለጫ የለም። ናኮር መልካ ከደምቢዶሎ ተከታዩን አጠናቅሯል።
ደምቢዶሎ ዩኒቨርሲቲ ውስጥ የሚማሩ የተለያዩ ትምህርት ዘርፎች ተማሪዎች ከጥቂት ወራት በፊት ተከስቶ በነበረው ያለመረጋጋት ስጋት ሳቢያ ወደ ቤተሰቦቻችን በመሄዳችን ያለፈንን ክፍለ ጊዜያት ለማካካስ ዩኒቨርሲቲው ድጋፍ እያደረገልን ነው ብለዋል። ያነጋገርናቸው ተማሪዎች ከሶስት ሳምንት ወዲህ ወደ ዩኒቨርሲቲው ቅጥር ግቢ በመመለስ ትምህርታቸውን እየተከታተሉ መሆናቸውን ገልጸዋል።
ምህረት ደማ እባላለሁ። ለአንድ ወር ያህል አርፈን ነው የገባ ነው። ግን ከመጣም በኋላ ያው ብዙ የተስተካከሉ ነገሮች አሉ። በፊት ያው የውሃም ችግር ነበር። ያ ተቀርፏል። የሰላም ሁኔታ አሁን ምንም የሚያሳስብ ነገር የለም። በሰላም የመማር ማስተማር ሁኔታ እየቀጠለ እንዳለ ነው። እኔ ሁላችንም አንድ ላይ ምናምን ነገር ዶርም ውስጥም በቃ ሰላም ሆነን እንገባለን እንወጣለን። ላይብራሪ እስከፈለግን ሰዓት አንብበን ምናምን ነው። መምህራንም ያው ገው እያስተማሩ ነው እና ደግሞ አሪፍ እየሄድን ነው። አሁን ጭራሽ ሚድ ልንወስድ ነው። አሪፍ ገፍተናል ብለን እናስባለን።
ስሜ ያህያ አብዱራህማን ይባላል። ሁለተኛ አመት ሲቪል ተማሪ ነኝ። ከመጀመሪያው ያለው ለውጥ በጣም የተለየ ነው። የተባከነው ጊዜ በጣም ይሰዘተናል ማለት ነው። አንድ ወር ያህል ቤት ቆይተን ነበረ። ስንመለስ ጊዜ በጣም አጥሮናል። ለመፈተን ራሱ ጊዜ የለንም። ያን ጊዜ ለማካካስም አስተማሪዎችም ትርፍ ጊዜያቸው እየተረባረቡ ነው የሚገኙት፣ እየሰሩም ነው የሚገኙት። በትምህርት ገበታችን ላይ ተመልሰናል። ትምህርት እየቀጠለ ነው ያለው። ከአሁን በኋላ እንደዚህ አይነት ነገር እንዳይፈጠር ቢፈጠሩ እንኳን እንዳይባባስ ለማድረግ ያለውን ጥረት ሁሉም ሰው በየፊናው ማድረግ አለበት ማለት ነው። ማህበረሰቡ በጣም አሪፍ ማህበረሰብ ነው። በጣም ቻይ ሩሩ እና በጣም ሰው ተቀብሎ ሰው የሚያስተናግድ ሰው ነው ማለት ነው። በጣም አስተናግዶናል።
ስሜ ራይል ባይሳ ይባላል። መማር ማስተማሩ በጣም አሪፍ ነው። እየተማርን ነው። ሁሉም ነገር የተሳካ ነው። ላይብራሪ በስርዓቱ እየተጠቀምን ነው። በፈለግነው ሰዓት ገብተን በፈለግነው ሰዓት እየወጣን ነው።
ያለፋቸው የትምህርት ክፍለ ጊዜ እንደሚቆጫቸው የሚናገሩት ተማሪዎቹ ለወደፊቱ ግጭት እንዳይፈጠር የራሳቸውን ድርሻ እንደሚወጡ ጠቁመው ግጭት የሚከሰትበት ሁኔታ እንኳ ቢፈጠር ተማሪዎቹ አንድነታቸው እና የቤተሰባዊነት መንፈስን በማጠናከር ችግሩ በውይይት እንዲፈታ እንደሚረባረቡ ገልጸዋል።
እንደሚታወቀው ተማሪው ከተመለሰ በኋላ የተለያየ አቋም አለው ለመማር ማለት ነው። ፍላጎት ያለው ጨምሯል። መማር ነው ያለብኝ፣ ለመማርና ለመማር አላማ ብቻ ነው የመጣሁት ብሎ ያስባል። እናም ተከባብሮ ነው የሚማረው። ከብሔርም አንጻር ከሃይማኖትም አንጻር ሁሉም ተከባብሮ ነው የሚገኘው። የተመለሱትም ተማሪዎች ተመልሶ እየመጡ ነው። እናም ያስተናገድናቸው ነው የምንገኘው፣ እየተማሩ ነው የሚገኘው።
በደምቢዶሎና አካባቢው ተቋርጦ የሚገኘው የስልክና ኢንተርኔት አገልግሎት ግን እክል እንደፈጠረባቸው አልሸሸጉም።
ግን ችግራችን የኔትወርክ ጉዳይ ነው። ቤተሰብ ልናገኝ አልቻለም። ብር ላኩልን ምናምን ብለን ችግራችን የምንናገርበት አጠና። ኔትወርካችን ግን እንዲለቀቅና ቤተሰቦቻችንን አግኝተን በሰላም እንድንማር ብቻ ጠይቃለሁ።
በጣም እያስቸገረን ያለው ኔትወርክ ነገር ነው። ዳታ መጠቀም አንችልም። እዚህ ጋር አሳይመንት ይሰጣል። እናወርደው ከኢንተርኔት ነው እና ኢንተርኔት ከሌለው አሳይመንቱን መስራት አንችልም። ያ በጣም እኛ ላይ እንቅፋት እየሆነ ነው የሚገኘው፣ የመማር የማስተማር ሂደት ላይ ማለት ነው። ከቤተሰብ መገናኘት ጋር ትንሽ ችግር የሆነብን ኔትወርኩ ነገር ማለት ነው። ያን ነገር ነው እያስተጓገለው የሚገኘው እንጂ ሁሉ ነገር በጣም አሪፍ ነው ብዬ ነው የማስበው።
የደምቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ በአሁኑ ጊዜ ዩኒቨርሲቲ ወደ ቀድሞ መረጋጋት ተመልሶ ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎችን ድጋሚ በመቀበል እያስተማረ ነው ብለዋል።
እንደተባለው ብዙ ተማሪዎች ወደ 800 የሚሆኑ ተማሪዎች ከደምቢዶሎ ዩኒቨርሲቲ በተፈጠረው ክስተት በፍርሃትም ሊሆን ይችላል ብዙ ተማሪዎች ወይም 800 የሚጠጉ ተማሪዎች ከግቢ ለቆ ወጥተዋል ማለት ነው። እነዚህ ተማሪዎች ለመመለስ ብዙ ስራዎችን ስንሰራ ቆይተናል። በተለይም ሀገር ሽማግሌዎች፣ ከአምባገዳዮች፣ እዚህ አካባቢ ያሉት ማህበረሰብ ጋር ብዙ ስራ ተሰርቶ ወደ 600 የሚጠጉ ተማሪዎች ወደ ግቢ ተመልሰዋል ማለት ይቻላል። የቀሩትን ተማሪዎች ለመመለስ አሁንም ዩኒቨርሲቲ ብዙ እንቅስቃሴ እያደረገ ነው ያለው። በተለይም ከተማሪዎቹ ጋር ከመምህራን ጋርም ተነጋግሮ ብዙ ስራዎችን እየሰራን እንገኛለን ማለት ነው። ዘግይተው የመጡ ተማሪዎችም ስላሉ ከዚህ በፊትም እንደተባለው ብዙ የተቃጠሉ ጊዜያትም ስላሉ እነዚህ ጊዜያትን ለማካካስ ወይም ኮምፐንሴት ለማድረግ ብዙ ቱቶሪያል በመስጠት በተለይም ከመምህራን ጋር በመነጋገር ሁለቱም ቀናት ቅዳሜና እሁድም ጨምሮ ትርፍ ሰዓት እያስተማሩ የተቃጠለውን ጊዜ በማካካስ ላይ ይገኛሉ ማለት ነው። ሙሉ በሙሉ ይሄ ነገር ተሰርቶ እስከሚያልቅ ድረስ የኛ መምህራንም ፈቃደኞች ስለሆኑ ብዙ ስራዎችን ብዙ ጥረት እያደረጉ እነዚህ ያካክሳሉ ብለን እናስባለን።
ከዩኒቨርሲቲው ቅጥር ግቢ ውጭ ወደ ቤተሰብ ሲመለሱ ታገቱ የተባሉ ተማሪዎች ጉዳይስ ከምን ደረሰ ብለን ለጠየቅናቸው እንዲህ ብለዋል።
በመንግስትም የተለያየ መግለጫ ሲሰጥ ነበረ። እንደ ዩኒቨርሲቲያችንም በተሰጠው መግለጫ ላይ ሌላ አዲስ ተጨማሪ የምንሰጠው ነገር የለም፣ አይኖርም። እንደ ዩኒቨርሲቲ የምናደርገው ጥረቶች ይኖራሉ። እነዚህ ተማሪዎች እንዲፈለጉ ወይም እንዲገኙ ወይም ደግሞ ያሉበት ቦታ እንዲታወቅ የተለያዩ ኮሚቴዎችን አዋቅረን እየሰራንበት ነው የምንገኘው። ወደፊትም የእኛ ምኞት እነዚህ ተማሪዎች ትምህርት ገበታቸው ተመልሶ ትምህርታቸው እንዲቀጥሉ ማድረግ ነው ማለት ነው። አብረን እየሰራን ነው። ከታች እስከ ላይ ያለው እስከ መንግስት ጠቅላይ ሚኒስትር ቢሮ ድረስ ያለውን ኮሚኒኬሽን ስለሚኖረን ያለውን ጥረት እንቀጥላለን ማለት ነው። ተመልሶ ትምህርታቸውን እንዲማር
ከዩኒቨርሲቲ ውጭ ታገቱ ከተባሉ ተማሪዎች መካከል 14ቱ የደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን የዩኒቨርሲቲው ፕሬዚዳንት ዶክተር ለታ ተስፋዬ ከዚህ በፊት በነበረን ቃለ መጠይቅ አረጋግጠው ነበር። ከ14ቱ ተማሪዎች ቤተሰቦችን መካከል የ10ሩ ተማሪዎች ቤተሰቦች ለመንግስት አቤቱታ ማቅረባቸውም እንዲሁ ሲገለጽ ነበር። የተማሪዎቹ እገታ ዜና ከተሰማ ወዲህ ተማሪዎቹ እንዲገኙ የተለያዩ ጥረቶች በመንግስት እየተከናወኑ በመንግስትም ሆነ በቤተሰቦቻቸው የተሰጠ መግለጫ የለም።
አንዳንድ ተማሪዎች ላቀረቡት የኢንተርኔትና ስልክ አገልግሎት መቋረጥ ምላሽ ሰጥተዋል። ዶክተር ለታ
ተማሪዎች የሚያነሱትም ጥያቄ ትክክል ነው። በተለይም ከኢንተርኔት ጋር እና ከኔትወርክ ወይም ደግሞ ከስልክ ጋር የተገናኘ ብዙ ጥያቄዎች ይነሳሉ። ዩኒቨርሲቲውም ከሚመለከታቸው አካላት ጋር እየተነጋገረ ይህንን ሶሉሽን ለመስጠት እየሰራ ነው የሚገኘው። ለምን ቢባል ዩኒቨርሲቲውን በቀጥታ ባልሆነ መንገድም ወይም ደግሞ ዩኒቨርሲቲውን እየጎዳ ነው ያለው ማለት ነው። ለምሳሌ ዩኒቨርሲቲያችን የድህረ ምረቃ ፕሮግራም እየሰጠ ነው የሚገኘው። ላይብረሪ ውስጥም እንደዚሁ አይነት ተማሪዎች ብዙ አዲስ አይዲያዎችን ከኢንተርኔት የሚፈልጉበት እንትን ስለሚኖር አስፈላጊ ነው ብለን እናምናለን። ከሚመለከታቸው ሰዎች ጋር እየተነጋገን በአጭር ጊዜ ውስጥ መልስ ያገኛል ብለን እናምናለን።
ዩኒቨርሲቲው ከተከፈተ 3 ዓመት በመሆኑ በዚህ ዓመት ለመጀመሪያ ጊዜ ከ500 በላይ ተማሪዎችን ለማስመረቅ ዝግጅት እያደረገ ነው ያሉት ዶክተር ለታ ለማህበረሰብ አቀፍ አገልግሎትና ጥናትና ምርምርም ትኩረት ሰጥቶ እየሰራ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ከደምቢዶሎ።
አኮር መልካን ለዘገባው አመሰግናለሁ። አድማጮች፣ አሁን ከምዕራብ ኢትዮጵያ ወደ ምስራቅ እንሻገራለን። ሐምሌ 20 ቀን 2010 ዓ.ም ድሬዳዋ ላይ ቤት ተዘግቶባቸው በቃጠሎ ለህልፈት በተዳረጉ የጅቡቲ ዜጎች ጉዳይ በቁጥጥር ስር ውለው የነበሩ ተጠርጣሪዎች ላይ ውሳኔ ተላለፈ። ድርጊቱን ፈጽመዋል ተብለው የጥፋተኝነት ብይን በተላለፈባቸው ላይ ከ3-25 ዓመት የሚደርስ ቅጣት ሲወሰን፣ በወቅቱ ተፈጽሞ የነበረው ድርጊት በመቶዎች የሚቆጠሩ ኢትዮጵያውያን ከጅቡቲ ተፈናቅለው እንዲመጡ መንስኤ የነበረ ሲሆን እዚህ ድሬዳዋ የብሔር መልክ ባለው ግጭት በርካታ ኦሮሞችና ሶማሌዎች ከየሰፈራቸው እንዲፈናቀሉና ከ10 በላይም የከተማው ነዋሪዎች በተለያየ ጊዜያት የብሔር መልክ በነበረው ግጭት ለህልፈት እንዲዳረጉ አንዱ መንስኤ ነበር ይለናል አዲስ ቸኮል በተከታዩ ዘገባው።
ሐምሌ 28 ቀን 2010 ዓ.ም በጅጅጋና ሌሎች የሶማሌ ክልል ከተሞች ሶማሌ ባልሆኑ የክልሉ ነዋሪዎች ላይ ጥቃት በተፈጸመ ማግስት ድሬዳዋ ላይም የጅቡቲ ዜጎች የሚኖሩበት ቤት ላያቸው ላይ ተዘግቶ በተፈጸመ ቃጠሎና ተያያዥ ጥቃት 9 ሰዎች ለህልፈት ተዳርገው ነበር። በድርጊቱ ተሳታፊ ናቸው ተብለው በተጠረጠሩት ላይ ምርመራውን ያካሄደው ፖሊስ ጉዳዩ በፍርድ ቤት ሲታይ ከቆየ በኋላ ውሳኔ ተሰጥቶበታል ብሏል። የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ለጋዜጠኞች በሰጡት መግለጫ ይህንን ብለዋል።
ሐምሌ 29 በዚህ ከተማ ላይ ጅቡቲያንን ጨምሮ ከ9 በላይ ሰዎች ቤት ተቆልፎባቸው የተቃጠሉ ሰዎች ነበሩ። እነዚህ ሰዎችን በተመለከተ 34 እስረኞች ተጠርጣሪዎች በምርመራ ቁጥጥር ስር እንዲውሉ ከተደረገ በኋላ ወደ ፍርድ ቤት ቀርበው ከ34ቱ 7ቱ ህጋዊ መከላከል ሳያስፈልጋቸው በወንጀል ምርመራ መቅጫ ህግ ስነስርዓት ቁጥር 141 መሰረት የተፈቱ ሲሆን ከዛ በኋላ መከላከያ ከቀረበ በኋላ አስፈላጊው ምስክር ቀርቦ እነኚህ ምስክር ከተረጋገጠባቸው በኋላ ግን መከላከያ ማስረጃ አቅርበው 10ሩ ደግሞ የነሱ መከላከያ ተቀረበባቸው መስከር ያስተባበለ ስለሆነ አስሩም እንደዚሁ በፍርድ ቤት ነጻ ወጥቷል። ቀጣዮቹ 17ቶቹ ግን ያቀረቡት መከላከያ ስላላስተባበለ በትክክልም የቀረባቸው ማስረጃ ደግሞ ስላረጋገጠባቸው ይሄ በፍትህ አደባባይ በግልጽ ችሎት ቀርቦባቸው ፍርድ ቤቱ ባለፈው ሳምንት ውስጥ ከ 3 አመት እስከ 25 አመት የሚደርስ ቅጣት በነሱ ላይ አሳርፏል።
ድርጊቱ የተጎዱ ሰዎች ፍትህ እንዲያገኙ ተብሎ የተሰራ እንጂ ማንንም ለማጥቃት የተፈጸመ አይደለም ያሉት ፖሊስ ኮሚሽነሩ ቅሬታ ያለው ይግባይ ማለት ይችላል ብለዋል።
ቅጣት በተመለከተ በፍትህ አደባባይ በሁለቱም ጎን መከላከያም ማስረጃም ቀርቦ የታየ ጉዳይና ፍርድ ቤቱ በትክክል በግልጽ ችሎት የሰጠው ውሳኔ ቅሬታ ያለው ወገን ቀጣይ የይግባኝ መብቱን ማስጠበቅ ይችላል። አለያም ደግሞ እስከ ፌዴሬሽን ምክር ቤት ሄዶ የፍትህ ስርዓቱ አሰጣጡ ልክ አይደለም ማለት ይግባኝ ማለት መብት አለው። ይሄ ሆኖ ያለ ግን የታሰረው አንዱ ወገን ነው እንደዚህ ነው እንደዛ ነው የሚል በድሬዳዋ ከተማ ውስጥ ሌላ ረብሻ ለመፍጠር የሚፈልጉ ከፍትህና ከህግ ተጻራሪ መሆን የሚፈልጉ አንዳንድ በጣም ጥቂት በቁጥር የሆኑ ሰዎች በተለያየ ጊዜ ይሄን ነገር ያናፈሱ ያሉበት ሁኔታ ነው ያለው። ማህበረሰቡ ግን በፍትህ ውሳኔ የተሰጠው ጉዳይ ትክክል ነው ብሎ ተቀብሎት ያለና ይሄ ይበል የሚያሰኝ ነው የሚነበው ሁኔታ ነው ያለው ማለት ነው። ይሄን የሚያደርጉ ወገኖች ሆን ብለው በከተማ ውስጥ የሆነ ነገር ለመጫር ፈልገው እንጂ ሰዎቹ ጥፋት አጥፍተው አይደለም የሚል አቋም ላይ ሆኖ አይደለም። ማየት ያለብን እነኛ የተቃጠሉት የሞቱት ህጻናት፣ የሞተችው እርጉዝ ሴት፣ የሞቱት ከኛ አገር ውጪ የሆኑ የጅቡቲያን ዜጎች፣ እዚህ እንደ እንግዳ መጥተው የተቃጠሉት ሰዎች ህይወት ጥያቄ መልስ ማግኘት አለበት። የጥያቄው መልስ ደግሞ ይሄ በፍትህ የተሰጠው ውሳኔ ስለሆነ ይሄንን ነው ማየት ያለብን።
ሐምሌ 29 ቀን 2010 ዓ.ም ድሬዳዋ ላይ የጅቡቲ ተወላጆችን ጨምሮ 9 ሰዎች የሞቱበትን ጥቃት ተከትሎ ጅቡቲ በርካታ ኢትዮጵያውያንን ከሀገሩ አባራ ነበር። የድሬዳዋ ተወላጅ የሆኑ ነዋሪዎች ድሬዳዋ በተለምዶ ሐምዳይል በተባሉ አካባቢ በድንኳን እንዲሰፍሩ የተደረገ ሲሆን ቤተሰቦቻቸው በመስራቅና ምዕራብ አድርጌ እንዲሁም ሌሎች አካባቢዎች የሚገኙ በመቶዎች የሚቆጠሩ የጅቡቲ ተፈናቃዮችም መንግስት ትራንስፖርት አቅርቦላቸው ወደ የአካባቢያቸው ተሸኝተው ነበር። ይህንን ተከትሎ ግን ድሬዳዋ ላይ ከሰፈር ጸብነት የዘለለ መልክ ያልነበረው ግጭት አድማሱን አስፍቶ በከተማዋ በርካታ ሶማሌዎችና ኦሮሞዎች አንዱ ከሌላው ሰፈር እንዲፈናቀሉ እንዲሁም ቀላል የማይባሉ ነዋሪዎችም ሞትና የአካል ጉዳት እንዲደርስባቸው መንስኤ ሆነው ነበር። ሆኖም ባለፈው ዓመት በድሬዳዋ እንዲሁም በኦሮሚያና ሶማሌ ክልል ደረጃ በተሰሩ መልከ ብዙ የእርቅ ስራዎች የህብረተሰቡ በተለይም የኦሮሞና ሶማሌ ብሔር የድሬዳዋ ነዋሪዎች መስተጋብር ቀድሞ ወደነበረበት ተመልሷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ቀጣዩ መጽሔት ርዕስ አነጋጋሪውን የኮሮና ቫይረስ ጉዳይ ይመለከታል። የኮሮና ቫይረስ ከተነሳባት ቻይና ቀጥላ በቫይረሱ በይበልጥ እየተጠቃች ባለችው ደቡብ ኮሪያ የሚኖሩ ኢትዮጵያውያን ተማሪዎች ከኢትዮጵያውያን ማህበረሰብና ከኢትዮጵያ ኤምባሲ ጋር ሆነው በየጊዜው የመረጃ ልውውጥ እያደረጉ መሆኑን ተማሪዎችና ኤምባሲው ገልጠዋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድን በደቡብ ኮሪያ የሚገኙ ተማሪዎችንና በዚያው በደቡብ ኮሪያ ያለውን የኢትዮጵያ ኤምባሲ አምባሳደር ሽፈራው ሽጉጤን አነጋግሮ የሰራውን ኤደን ገረመው እንደሚከተለው ታቀርበዋለች።
በደቡብ ኮሪያ ዴጆን ከተማ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በፔትሮኬሚካል የሶስተኛ ዓመት የዶክትሬት ተማሪ የሆነው ሀጎስ ብርሃነ በሽታው ዴጉ ተብሎ በሚጠራው በሌላኛዋ የደቡብ ኮሪያ ከተማ በፍጥነት እየተስፋፋ በመሆኑ አሳሳቢ ነው ብሏል። ሀጎስ የሀገሪቱ መንግስት ደረጃ በየጊዜው እየሰጣቸው እንደሆነና እስካሁን ድረስም የተዘጋ ሱቅ የሚሆን ምግብ ቤት እንደሌለና እንቅስቃሴዎችም በቀደመው መልኩ እየቀጠሉ እንደሆነ ገልጾ፣ ይሁንና ለጥንቃቄ ሲባል የትምህርት ምዝገባ ጊዜ ያራዘሙ ዩኒቨርሲቲዎች አሉም ይላል።
ኢትዮጵያውያን ሁላነን ራፈቢና ኢንፎርሜሽን ኮሚኒኬት ንገባበሪና
ኢትዮጵያውያን በሙሉ እንገናኛለን፣ መረጃም እንለዋወጣለን። እስካሁን በበሽታው የተያዘ ሰው የለንም። ምን አይነት ጥንቃቄ ማድረግ እንዳለብን በየጊዜው መረጃ እንለዋወጣለን።
ሀጎስ አሁን ባለበት ሁኔታ ምን ማድረግ እንዳለበት ባይወስንም ሁኔታዎች እየከፉ ከሄዱ ግን ወደ ሀገሩ ለመመለስ እንደሚያስብም ገልጿል። ሌላው በዩኒቨርሲቲው የተማሪዎች ህብረት አስተባባሪና የአራተኛ ዓመት የኤሮስፔስ ኢንጂነሪንግ ተማሪ የሆነው ሮቤል አስረስ ደግሞ እሱ በሚማርበት ዩኒቨርሲቲ ውስጥ 60 የሚሆኑ ኢትዮጵያውያን ተማሪዎች እንዳሉ ገልጾ በከተማዋ 16 ሰዎች በበሽታ በመያዛቸው ምክንያት ሁኔታው አስፈሪ ነው ይላል።
በጣም አስፈሪ ነው። ግን ደስ የሚለው ነገር ምንድን ነው? ዲጆን ከተማ ውስጥ የሚገኙ ልጆች የራሳችን ምረት አለን።
መረጃዎች ሲመጡ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን። ወይም ደግሞ የተለያዩ አዳዲስ መረጃዎች ሲመጡ ቶሎ ቶሎ ለህብረተሰቡ ለማቅረብ እንሞክራለን። ከዛ በዘለለ ደግሞ በኮሪያ የሚገኙ የኢትዮጵያኖች ህብረት አለን፣ በፌስቡክ ግሩፕም አለን። እዛም ላይ ደግሞ ጠቃሚ የሆኑ መረጃዎችን ሌሎች የቡድኑ አባላት አስተባባሪዎች ያቀርቡልናል። ስለዚህ በአሁኑ ሰዓት መልካም ሁኔታ ነው ያለ ነው። ምንም ኢትዮጵያ የተያዘ በሽተኛ የለም በኮሮና ምክንያት።
መረጃ ለመለዋወጥ ሜሴንጀርን ጨምሮ የተለያዩ የመረጃ መተግበሪያዎችን እንደሚጠቀሙ በመግለጽ ከኤምባሲውና በኮሪያ ከሚገኙ ህብረተሰቦችም ጋር በፌስቡክ እንደሚገናኙ ገልጿል።
የማስክ ጥረት በጣም አለ። መሪያ አካባቢ ላይ ያው ብዙ ሰው ስለፈራ ማስክ ገዝቶ ነበር ብዙ ሰው ማለት ነው። የማስክ ጥረት ትንሽ አለ፣ ግን ለእኛ ብቻ ሳይሆን ለማንኛውም ኮሪያ ውስጥ ያለ ሰው ያለ ነገር ነው። ባት ኤምባሲ መፍትሄ የሚያገኝ ከሆነ እንደዚህ ነገሮችን ቢያግዘን መልካም ነው። ላይ
በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ የቫይረሱ መስፋፋት በየቀኑ እየጨመሩ መምጣቱን ገልጸው፣ ይሁንና የደቡብ ኮሪያ መንግስት ውጤታማ የመረጃ ልውውጥ እያደረገ በመሆኑ እሱን እየተጠቀሙ መሆናቸውን አስረድተዋል። ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ብዛት በእርግጠኝነት መናገር ባይቻልም 500 የሚሆኑ ተማሪዎችን ጨምሮ ወደ 1100 ኢትዮጵያውያንም አሉ ተብሎ ታመናል ብለዋል። ቫይረሱን በተመለከተ ከኢትዮጵያ ማህበረሰብ ጋር ስላለ የመረጃ ልውውጥ ተጠይቀው ሲመልሱ እንዲህ ብለዋል።
ቁጥሩ እየጨመረ ሲመጣ ሁለት ነገር ነው ያደረግነው። አንደኛ በኤምባሲው የፌስቡክ ገጻችን ላይ የሀገሪቱ መረጃ የሚተላለፍባቸው ስርዓቶችን ያን ነዋሪዎችና ተማሪዎቻችን መንግስት የሚሰጠውን መረጃ እንዲከታተሉና የትኛውም ችግር ሲያጋጥማቸው ደግሞ ኤምባሲውን ኮንታክት እንዲያደርጉ ኤምባሲው ከጎናቸው እንደሚቆም ነው ያስታወቅ ነው። ከሱ ቀጥለን እዚህ ያሉት የኮሚኒቲ ኃላፊዎች አሉ። ኢትዮጵያን ኮሚኒቲ ተማሪዎችንም ነዋሪዎችንም በጋራ የሚያስተባብሩ ከእነሱ ጋር በቅርበት እንሰራለን።
አምባሳደር ሽፈራው ሽጉጤ በሽታው ከቁጥጥር ውጭ ከሆነ ኢትዮጵያውያንን ከደቡብ ኮሪያ ስለማስወጣት ተጠይቀው ሲመልሱ የደቡብ ኮሪያ መንግስት በጣም ጠንካራ የጤና ስርዓት ስላለው ወደዚያ ይደረሳል የሚል እምነት እንደሌላቸው በመግለጽ ሁኔታው ከተፈጠረ ግን አስፈላጊውን እርምጃ በሙሉ እንወስዳለን ብለዋል። የፊት መሸፈኛ ማስክን በሚመለከትም የሀገሪቱ መንግስት በስፋት እያመረተና ዋጋውንም እየተቆጣጠረ በመሆኑ የተሰጋው ችግር እንደማይኖር ጠቅሰው እየተመካከርን የምንሰራ ይሆናል ብለዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ41 መሆኑን ያመለክታል። ሰዓትን ጠራርቼ እያየሁ ነው። ወደ ቀዳሚው የምሽቱ አጋማሽ እንዘልቃለን። የዩናይት ስቴትስ የገንዘብ መስሪያ ቤት ባሰናዳውና ከየካቲት 18 እስከ 19 ይካሄዳል ተብሎ ቀን በተቆጠረለት የህዳሴ ግድብ ውይይት ኢትዮጵያን እንደማትሳተፍ አስታውቃለች። በዩናይት ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ ይህ የሆነው ከባለ ድርሻ አካላት ጋር እየተደረገ ያለው ውይይት ባለመጠናቀቁ መሆኑን አመልክተዋል። አምባሳደሩን ጨምሮ የሚመለከታቸውን ባለስልጣናት ለማነጋገር ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለ የህዳሴውን ግድብ ድርድር የተመለከተ ሰልፍ በነገው ዕለት ዋሽንግተን ዲሲ ላይ ተጠርቷል። ሀብታሙ ስዩም ከሰልፉ አስተባባሪዎች መካከል አንዱ ከሆኑት አቶ ጣሰው መልአከ ህይወት ጋር ከደቂቃዎች በፊት በስልክ ተገናኝቶ ሰልፉ የተጠራበትን ምክንያት ነግረውታል።
እንግዲህ የሰልፉ በዋናነት በነገው ዕለት የተጠራው በዚህ በወር መጨረሻ ላይ በአሜሪካ አደራዳሪነት ኢትዮጵያና የግብጽ በአባይ ግድብ ዙሪያ ለመፈራረም ፕሮግራም እንዳላቸው ሰምተናልና ያንን በተመለከተ የአሜሪካ መንግስት በአባይ ግድብ በኢትዮጵያ ላይ የምታደርገውን አድሏዊ ጫና እንድታቆምና ከአደራዳሪነቷ እንድትወጣ ለመጠየቅ ነው። ይሄ ደግሞ በሉዓላዊነታችን ላይ የተቃጣውን ጣልቃ ገብነት
ተው ሊሆን ይችላል። አሜሪካ በዚህ ድርድር ውስጥ ያለኝ ሚና የታዛቢነት ነው እያለች ነበረ እያለችም ነው አሁን ድረስና፣ ከምን አንጻር ነው ጫናው እየደረሰ ነው ብላችሁ ሰልፉን ለመጥራት የተነሳሳችሁት?
በቀደመው አጀማመሩ እንዳልተቀየረና በኢትዮጵያ ላይ ጫና እየፈጠሩ እንደሆነ እየተሰማ ነው እና ይሄንን ጫና የአሜሪካ መንግስት ከኢትዮጵያ ላይ እንድታነሳ ነው እንግዲህ ጥያቄው የምናቀርብላቸው። እንደዚሁም ደግሞ የኢትዮጵያ መንግስት እስካሁን ይህንን ጫና ተቋቁመው እዚህ ደርሰዋል። አሁንም ይሄ ድርድር
ለመቶ ሚሊዮን ኢትዮጵያ እንደውም ለቀጣዩም ትውልድ ሁሉ ወሳኝ ጉዳይ ስለሆነ በዚህ አካሄዳቸው እንዲጠነክሩና በዚህ ስምምነት ላይ ፊርማቸውን እንዳያኖሩ እነሱንም ከጎናቸው እንደሆነ ለመግለጽም የተጠራ ሰልፍ ነው።
ሰላማዊ ሰልፉን የመጥራት ሂደቱ የተከናወነው በግል ተነሳሽነት ነው ወይንስ ደግሞ በመንግስት የሚደገፍ ነው?
ይሄ ጥሪ በአጠቃላይ በዚህ ላይ የሚሳተፈው ማህበረሰቡ ነው። በዲፊልና አካባቢ ያሉ አክቲቪስቶች፣ የተለያዩ ማህበረሰብ የማህበረሰብ ተጠሪዎች በግለሰቦችም ደረጃ ተሰባስበው ሀገራችን ጉዳይ ያገባናል፣ ይሄ ጉዳይ የመንግስት ጉዳይ ብቻ አይደለም፣ እኛም ደግሞ ከመንግስት ጎን እንደሆነና መንግስትም በዚህ ውስጥ በማህበረሰቡ ገንዘብ የተሰራ የማህበረሰቡ ባለቤትነት ስለሆነ በጫና ምክንያት ፊርማ እንዳያደርግ ግፊታችንን ለማድረግ ስምምነት ውስጥ እንዳይገባ የኛም ያገባናል በማለት የተደረገ ነው። ምንም ከመንግስት ጋር ግንኙነት የለውም። መንግስትንም ለማሳሰብ እንደዚሁም የአሜሪካ መንግስትን ለመጠየቅ በማህበረሰቡ የተዘጋጀ የሰልፍ ጥሪ ነው።
ሰልፉ የት ቦታ ነው የሚካሄደው? በሰልፉ ላይ ታሳውቋቸው ልታስገነዝቧቸው ያሰባቸዋቸው ሀሳቦች ምን አይነቶች ናቸው?
እንግዲህ ሰልፍ የተጠራው በዋሽንግተን ዲሲ የሚገኘው ስቴት ዲፓርትመንት ፊት ለፊት ነው። ጥሪውን ያደረግነው ላልኩት በዋናነት እኛ መልእክት የምናስተላልፈው የአሜሪካ መንግስት ጣልቃ ገብነቷን እንድታቆም ነው። በሀገራችን ሉዓላዊነት ጉዳይ ውስጥ ገብታ ጫና መፍጠሯን እንድታቆም፣ ይህ አድሏዊ የሆነ ለግብጽ ያደላ የአደራዳሪነት ተግባሯን እንድታቆም እና እንደ መጀመሪያው ወደ ታዛቢነቷ እንድትመለስ ለመጠየቅ ነው ዋና መልእክታችንን አድርገን የምናስተላልፈው።
እጅግ በጣም አመሰግናለሁ አቶ ጣሶ መላከ ህይወት፣ መልካም ምሽት ይሁንልዎት።
አሜን። እኔም አመሰግናለሁ ሰጠኝ እድል አፍተሙ እንደዚሁ ቢሆዬ
ሀብታሙንና እንግዳውን እኔም አመሰግናለሁ። አድማጮች፣ አሁን ወደ ተከታዩ ቅንብር ነው የምናልፈው። ወደ አማራ ክልልም ይወስደናል። በአማራ ክልል ስለተካሄደው ሹምሽርና የስልጣን ሽግሽግ በቂ የሆነ ምክንያት መቀመጥ አለበት ሲሉ አንዳንድ ምሁራን አሳሰቡ። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህራን ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ለውጤታማነት ግልጽነት ያለው አሰራር እንዲኖር ሲሉም መክረዋል። በአማራ ክልል ሰሞኑን በተካሄደው ሹምሽርና የኃላፊነት ሽግሽግ ምክትል ፕሬዚዳንቱን ጨምሮ ሌሎች ከፍተኛ የአመራር አባላት ከኃላፊነት ተነስተው ወደ ሌሎች ስራዎች እንዲዛወሩ ተደርገዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር መለስ ዜናዊ አመራር አካዳሚ ፕሬዚዳንት እንዲሆኑ ትላንት በጠቅላይ ሚኒስትሩ የተሾሙት የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ በዋ ያለው ሹመቱን እንደማይቀበሉ መግለጻቸውን የአማራ መገናኛ ብዙሀን ድርጅት ማምሻውን ዘግቧል። ይህንኑ የስልጣን ሹምሽርና የስራ ሽግሽግ መነሻ በማድረግ አንዳንድ ምሁራን ያነጋገረችው አስቴር ምስጋናው ተከታዩን አድርሳናለች።
ባለፉት ጥቂት ዓመታት ውስጥ በርከት ያሉ የስልጣን ሽግሽግ እርምጃዎች ከተወሰዱባቸውና በተለያዩ ደረጃዎች ያሉ መሪዎች ከተቀያየሩባቸው አካባቢዎች የአማራ ክልል ቀዳሚ እንደሆነ ይነገራል። ልክ የዛሬ 8 ወር ሰኔ 15 2011 ዓ.ም ምረት የተከሰተው ሁኔታ ደግሞ ለአመራር ሽግሽግና ለውጥም ሌላ ምክንያት ሆኖ ነበር። በዚያን ዕለት የተገደሉት የክልሉን የቀድሞ ፕሬዝዳንት ዶክተር አምባቸው መኮንንና ሌሎችም የክልሉ ከፍተኛ የአመራር አባላትን ለመተካት ሽግሽግ ከተካሄደ ገና አንድ ዓመት እንኳን አልደፈነም። ምክትል ርዕሰ መስተዳደር በነበሩት በአቶ ላቃያለው ምትክ ዶክተር ፋንታ ማንደፍሮ፣ የፓርቲው ጽህፈት ቤት ኃላፊ በነበሩት በአቶ ዮሐንስ ቦያለው ምትክ የክልሉ የሰላም ግንባታና ደህንነት ቢሮ ኃላፊ የነበሩት አቶ አገኘው ተሻገር፣ በአቶ አገኘው ምትክ ደግሞ አቶ ሲሳይ ዳምጤ ተሹመዋል። ሌሎችም አዳዲስ ሹመቶች ተሰጥተዋል። ከሰሞኑ ሹምሽር ወይም ሽግሽግ ቀድሞም ወደ ፌዴራል ኃላፊነት የተዛወሩ ባለስልጣናት ነበሩ። በዚህኛው ዙር ደግሞ አቶ ዮሐንስ ቦያለው የመለስ አካዳሚ ፕሬዝዳንት ተደርገዋል። በክልሉ በተደጋጋሚ እየተካሄደ ባለው ሹምሽር ላይ ሀሳባቸውን እንዲያንሸራሽሩ የአሜሪካ ድምጽ አንዳንድ ክልሉ ውስጥ ያሉ የፖለቲካ ሳይንስ ምሁራንን ጠይቆ ነበር። አቶ አንተነህ ተስፋውን በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር እንዲህ ብለዋል።
የተወጠረ ፖለቲካ ነው ያለን። ይሄ የተወጠረ ፖለቲካ ደግሞ ከዚህ በፊት በነበሩ ፖለቲከኞቻችን አሁንም መርገብ አልቻለም። ስለዚህ ምናልባት የተወጠረውን ፖለቲካ ለማርገብ ከድርጅታዊ የፖለቲካ አሰራር ውጪ የሆኑ ማኔጀሪያል ሊሆኑ የሚችሉ ሰዎችን ወደፊት በማምጣት ይህንን ውጥረት ለማርገብ እየተሞከረ ሊሆን ይችላል። አንድ ሁለተኛ፣ ፖለቲካሊ ጠንካራ የሆኑ ጠንካራ የፖለቲካ ድጋፍ ያላቸው ከኋላ ጠንካራ ድጋፍ ያላቸውን ሰዎች ወደ ፌዴራል መንግስቱ በመውሰድ ሁለቱ በአንድ ቡድን ሌላ አይነት በፌደራል መንግስት ውስጥ የሚደረጉ ድርድሮች ላይ ህብረት ፈጥረው እንዲቆሙ ለማስቻል ሊሆን ይችላል። ፌደራል መንግስት ላይ የብልጽግና ፓርቲ ያለውን አቅም ለማጠናከር የተደረገ ሊሆን ይችላል። ስለዚህ እነዚህ ሶስቱ ሊሆኑ ይችላሉ ወይ ሶስቱም በጥምረት ሊሆኑ ይችላል።
ዶክተር ሞገስ ደምሴ እዚያው ባህር ዳር ዩኒቨርሲቲ ውስጥ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። የአመራር ሽግሽግ የተደረገው ምርጫ ታስቦ ነው ይላሉ።
አንገብጋቢ ጥያቄዎች አሉ። ለምሳሌ የማንነት ጥያቄዎች አሉ። በዚህ ክልል የትየለሌ ናቸው ጥያቄዎቹ። እነዚህን ጥያቄዎች በዚህ ባጭር ጊዜ ውስጥ ምናልባትም ደግሞ ጊዜያዊ ስልጣን በተሰጠው መንግስት ለመመለስ በጣም አስቸጋሪ ነው። አሁን ያደረገው የስልጣን ሽግሽግ ወይም ለውጥ ግን የራሱን አቅም ለማጠናከር ምናልባትም በምርጫው ተጠናክሮ የህዝብን አመኔታ አግኝቶ ለመውጣት ያስችለው እንደሆነ ነው እንጂ የአማራን ህዝብ ጥያቄ ለመመለስ የሚያስችሉ አመራሮች ናቸው ወይ የመጡት የሚለው ላይ ለኔ እዛ ጋር ምንም እንትን የለኝም።
ሹምሹሩና ሽግሽጉ የተደረጉት በምክንያት መሆኑ ለተሿሚዎቹ በግልጽ ሊነገራቸው እንደሚገባ አቶ አንተነህ ተስፋውን መክረዋል።
የፖለቲካ ኮሚኒኬሽን በድጋሚ መሰራት አለበት። ተስፋ ያደረግነው ነገር እንዲሆን የነዚህ ሰዎች የፖለቲካ ካፒታል ገና ከመግባታቸው ክልል ውስጥ የመጡት እነዛም ወደ ፌደራል ገና ከመሄዳቸው ሽባ ሆነው እንዳይሄዱ በግልጽ ማስረዳት አለበት። የሰጧቸውን ምክንያቶች በደንብ ማብራራት፣ በተደጋጋሚ ህዝቡ እንዲቀበላቸው መቻል አለበት። የኮሚኒኬሽን ስራዎች በሸዋሚዎቹ በክልሉ ርዕሰ መስተዳድር መንግስቱም የብልጽግና ፓርቲም ራሱ እዚህ ላይ ጠንካራ ስራ መስራት ይኖርባቸዋል። ለአዲሶቹ ተሿሚዎች ደግሞ ነጻነት መስጠት ያስፈልጋል። አዳዲስ ከፖለቲካ ከድርጅታዊ ፖለቲካ አሰራር ውጪ የሆኑ ሰዎችን አምጥተሽ ነጻነት ካልሰጠሻቸው እና በድሮ አይነት አሰራር በድርጅታዊ ፖለቲካ አሰራር ውስጥ ስሩልኝ ካልሻቸው እነዚህን ሰዎች አምጥቶ ማክሸፍ ነው የሚሆነው። አዲሶቹ ተሿሚዎችም ደግሞ በአንጻሩ ብቻቸውን ምንም አያመጡ። እነዚህ አሁን የሚሄዱት ጠንካሮቹ እዛ ላይ ጠንካራ መድረክ ይፈጥራሉ። የአማራ ፖለቲካ የክልሉ ጉዳዮች በፌደራል መንግስት ከፍተኛ ትኩረት እንዲሰጣቸው ያደርጋሉ። ስለዚህ ብዙውን የፖለቲካ ስራ መሀል ፌደራል መንግስቱ ላይ የሚሰራ ከሆነ ማህበራዊና ኢኮኖሚያዊ ስራው ላይ ትኩረት እንዲያደርጉ ይሆናል የክልሉ ሰዎች ከክልሉ አመራሮች። እነዚህ አዳዲስ አመራሮች ደግሞ እሱ ላይ የተሻለ ስራ ይሰራሉ ብዬ አስባለሁ።
በአማራ ክልል የተካሄደው የአሁኑ ሽምሽርና ሽግሽግ አዴፓ ራሱን ካከሰመና ብልጽግና ፓርቲ ከተቀላቀለ የመጀመሪያው ነው። ይህ በእንዲህ እንዳለ ማምሻውን የአማራ ብዙሃን መገናኛ ድርጅት በድረገጹ ባስነበበው ዜና ትላንት በጠቅላይ ሚኒስትሩ የመለስ ዜናዊ አመራር አካዳሚ ፕሬዚዳንት ሆነው የተሾሙት የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ዮሐንስ ያለው ሹመቱን እንደማይቀበሉ መግለጻቸውን ዘግቧል። አዲሱን ምደባ በመገናኛ ብዙሃን እንደሰሙት የተናገሩት አቶ ዮሐንስ በፌደራል ደረጃ ኃላፊነት እንደሚሰጣቸውና ግን የት ቦታ እንደሚመደቡ እንዳላወቁ መናገራቸውን ነው የዘገበው። አቶ ዮሐንስ እንደተናገሩት በተመደቡበት ተቋም መስራት ቢፈልጉ እንኳን ተቋሙ ባለው ስያሜና ስል እንዲሁም በህዝብ ዘንድ ባለው አመለካከት የተነሳ በተቋሙ ማገልገል እንደማይችሉ ገልጸዋል። ግን የአማራት ቁርጠኛ እንደሆኑም ገልጸዋል። ምደባውን ከሰሙ በኋላ ለሚመለከተው አካል ሪፖርት ማድረጋቸውን መግለጻቸውን ነው የአማራ ብዙሃን መገናኛ ድርጅት የዘገበው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። አድማጮች፣ በእንዲህ እንዳለ የመለስ ዜናዊ አመራር አካዳሚ ፕሬዚዳንት እንዲሆኑ ትላንት በጠቅላይ ሚኒስትሩ ተሾሙት የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ዮሐንስ ቧያለው ሹመቱ እንደማይቀበሉ መግለጻቸውን የአማራ የብዙሀን መገናኛ ድርጅት ማምሻውን ዘግቧል። አድማጮች፣ አሁን ወደ ምሽቱ መጨረሻ ዝግጅት ነው የምወስዳችሁ። የኮሮና ቫይረስ ጉዳይ በትላንትናው ምሽት ከተላላፊ በሽታዎች ልዩ ባለሙያ ጋር ጀምር ያደረግነው ቃለ ምልልስ ነው። ዛመት ዙሪያ በተደጋጋሚ ሙያዊ ትንታኔ በመስጠት ይታወቃሉ። ከፕሮፌሰር ዳዊድ ሰይድ ሲራጅ ጋር በዚህ በዩናይት ስቴትስ በማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪም ናቸው። ፕሮፌሰር ዳዊድ በተጨማሪም ከጉዞ ጋር የተያያዙ በሽታዎች ክሊኒክ ዲሬክተርም ናቸው። በአነጋጋሪና አሳሳቢ ጭብጦች ዙሪያ ቆይታ አድርገናል። ጀምር ወዳደረግነው ምልልስ በቫይረሱ ወረርሽኝ የዓለም አቀፍ ገጽታ ነው የምንጀምረው። በብዙ 10 ሺዎች በምርመራ የተረጋገጡ ለቫይረሱ የተጋለጡ ህሙማን ካሉበትና የቫይረሱ መነሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት እየተዛመተ ያለው ወረርሽኝ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ የተረጋገጠባት ኮሪያ የፍጥነት መዛመቱን ለመግታት ትንቅንቅ ይዛለች። ለቫይረሱ የተጋለጡ ሰዎች ቁጥር በአንድ ቀን አዳር ከ229 ወደ 283 ያሻቀበበት ጣሊያን፣ ቱስካንና ሲሲሊ ግዛቶች አዳዲስ ለቫይረስ ተጋለጡ ሰዎች መታወቁና ም ክልል ውስጥ ያለ ተጨማሪ ቪዛ እንደ ልብ በሚዘዋወሩባቸው አገሮች መላ አውሮፓ በፍጥነት እንዳይዛመት ስጋት ደቅነዋል። የዓለሙ አክሲዮን ገበያ ዎል ስትሪት በዚሁ በኮሮና ቫይረስ ዛቢያ በዓለም ዙሪያ በፍጥነት መዛመት ላይ በአንዲት ዕለት ብቻ ባለፉት 2 ዓመታት ታይቶ በማይታወቅ ደረጃ ከፍተኛ ማሽቆልቆል አስመዝግበዋል። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመው ቡድን የሚመሩት ምክትል የጤና ሚኒስትሯ ለቫይረሱ መጋለጣቸው ተዘግበዋል። ፕሮፌሰር ዳውድ የዚህ ገጽታ ምንድን ነው በሚል በሰፊው አነጋግሬያቸዋለሁ። በአጭሩ የሚሰጡትን አስታውቀን የኢትዮጵያን ጉዳይ በሌላ ፕሮግራም እንመለከታለን።
አመሰግናለሁ አሉላ። መቼስ ሁል ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየአመቱ የሚመጣው ኢንፍሉዌንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለነው ቁጥር በጣም 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 ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱ ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁል ጊዜ ፍራቻው የሚጠበቅ ነው፣ አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆኗል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ 80,000 የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ
የተረጋገጠ
ማለት ነው። አዎ፣ በምርመራ የተረጋገጠ ነገር። ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የሕክምና ማህበር WHO እንደ መመሪያ አድርገው የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ ተጠርጣሪ የሚባሉት ናቸው እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ 2500ዎቹ ያህል ሲሞቱ ከ10,000 የሚገመቱት ከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው።
እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋዋሪም የሚመጡት እድል ከፍ ባለበት፣ በእርግጥ ህብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩን ገልጠዋል። የሚታወቁ ክፍተቶች እንደመኖራቸው በእነኚህ ቁጥሮችም ውስጥ ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው ይላሉ?
ይሄ መቼስ በጣም ከባድና አነጋጋሪ ጥያቄ ነው። እንደምታውቀው የአገራት አቅም ሁሉም አንድ አይደለም፣ የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁል ጊዜ መጠየቅ አለበት። አቅም ጉዳይ ይህ እንደዚህ አይነት ነገሮችን ውሳኔ ለመወሰን የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት አገሮች ይሄ ህመም የሚያስፈራቸው ከመከላከሉ አልፎ እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን በሽተኞችን ለማከም በአይሲዩ ደረጃ በከባድ በኦክሲጅን የሚያስፈልጋቸው ቬንትሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲያው ምን ያህል አቅም አለን? ምን ያህል ስተዘጋጅተናል? እንዲሁም ደግሞ ይህንን ህመም ስርጭትን ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ 14 ቀን ይሁን ከዛ በላይ አቆይቶ ይህንን ህመም በተፈጥሮ አካሄዱ ለማክሰም ለማድረግ ምን ያህል ዝግጁ ነን ወይም ችሎታው አለን የሚለው ጥያቄ ከጠየቅ በጣም 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 ያስጨንቃል። ምንም ጥርጥር የለውም። ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው። መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ መሆንህን ነው የሚነግርህ። ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው። አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረገው ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው። ትንሽ እኔ የሚያስጨንቀኝና ሜቢ ኢቭን የሚያሰጋኝ ምንድን ነው፣ በመንግስት ደረጃ በቂውን ያህል የሚያስፈልገውን ያህል ትኩረትና አቴንሽን ተሰጥቶት ከጤና ጥበቃ ሚኒስቴርና ከሌሎች የሕክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው። ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል። በሁለት ቀን በፊት አንድ ትልቅ ጥናት ላንሴት የሚባለው የሕክምና መጽሔት ላይ ፐብሊሽድ ሆኖ ነበረ።
ፕሮፌሰር ዳውድ በናንሴት መጽሔት የሳይንስ መጽሔት ነው የወጣውን ዘገባ ጠቀስ አድርገዋል። ቀሪው ዝርዝር በነገው ምሽት እናቀርባለን። በኢትዮጵያ አየር መንገድ በኩልም ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም፣ እንተሳካልን እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪ የብርሃን ኃይሉና ከተተኪዋ የስርጭት መሐንዲስ ናሽዋ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚሁ እሰናበታለሁ። ትግርኛ ስርጭት ይከተላል። በእኔ በኩል ሰላም፣ ደህና ደሩ፣ ነገ እንገናኝ።
እዚ ዋሽንግተን ዲሲ ዝርከብ ድምፂ አሜሪካ ቪኦኤ በ1225 31 ሜትር